ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሚያዝያ 16 ቀን 2011 ዓ.ም ተመረጠ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የሀገራችን ሁኔታ በሁሉም መስክ በፖለቲካው በኢኮኖሚውና በማህበረሰባዊው በጣም እያሽቆለቀለ እየወደቀ መሄዱ የማይታያቸው የህልውናችን ጠላቶችና ዘረኛ ሹሞቹ ብቻ ናቸው። አንድ ሆነን ተባብረን እስከ ጥርሱ የታጠቀን ጠላት አመድ እንዳደረግን እነኝንም ከመርፈዱ በፊት ማስወገድ መቻል አለብን። ይህን በሚመለከት የቀረበውን የዕለቱን አተታ አስተምተን በማስከተል ምን ያልተባለ አለ? በመጨረሻም በ1998 ዓመተ ምህረት ለጽናታችን ይቅርታ አንጠይቅም በሚል ርዕስ የቀረበውን ጽሑፍ እናሰማለን። በዚህም የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜናውን እነሆ።
ሰሞኑን በተለማማች ሐኪሞችና በሌሎች የጤና ባለሙያዎች በተለያዩ የአገሪቱ ክፍሎች የተካሄደው የተቃውሞ እንቅስቃሴ መላውን የሕክምና ባለሙያዎችን የሚመለከት በመሆኑ የሚደገፍ ነው ማለት በኢትዮጵያ የሕክምና ባለሙያዎች ማህበር አስታውቋል። የማህበሩ ኃላፊዎች ለዜና ተቋሞች በሰጡት መግለጫ ጥያቄው የተለማማች ሐኪሞች ጉዳይ ብቻ ሳይሆን አጠቃላይ የሕክምና ባለሙያውን በተለይም የአጠቃላይ ሐኪሞችን እና የልዩ ሐኪሞችን ጥያቄዎች ጭምር የሚመለከት ነው ማለት አብራርተዋል። ጥያቄው አይነትም የተለያዩ ጥቅማ ጥቅሞችን የሚመለከት ብቻ ሳይሆን በሕክምናው መስክ ያሰራር ለውጥን የሚጠይቅ ነው ብለዋል። አሁን ያለው የሕክምና ያሰራር ዘዴ ከዘመኑ ጋር አብሮ የማይሄድና ያረጀ ስለሆነ በዘመናዊ ያሰራር ዘዴ መቀየር አለበት ካሉ በኋላ በኢትዮጵያ ውስጥ አንድ ሆስፒታል መስጠት ያለበትን አገልግሎት እያበረከተ አይደለም ብለዋል። ቻይና የጅቡቲ አዲስ አበባ የባቡር አገልግሎት ለመስራት የሰጠችው የ4 ቢሊዮን ዶላር ብድር ሳይከፈል መቆየቱና ወለዱ እየተከማቸ መምጣቱ የሚታወቅ ሲሆን ቻይና በወለድ ምክንያት እስካሁን የተከማቸውን ዕዳ የሰረዘች መሆኑን ረቡዕ አስታውቃለች። እስከ ቅርብ ጊዜ ድረስ ኢትዮጵያ ለቻይና መክፈል ያለባት ዕዳ 16.9 ቢሊዮን ዶላር ሲሆን ከዚህ ውስጥ በወለድ ምክንያት የተከማቸው ምን ያህል እንደሆነ አልታወቀም። ቻይና ብድሩን የሰረዘችበት ምክንያት ግልጽ አይደለም ተብሏል። በድሬዳዋ ከተማ በተለያዩ መጠለያ ካምፖች ውስጥ ያሉ ዜጎች ኑሯቸው አስቸጋሪ እየሆነ መምጣቱን ገለጹ። ከመስከረም 2010 ጀምሮ ከ13000 በላይ የሆኑ ዜጎች ከተለያዩ ቦታዎች ተፈናቅለው ድሬዳዋ መጠለያ ጣቢያ ውስጥ እንዲቀመጡ መደረጋቸው ይታወቃል። ከእነዚህ ውስጥ ከ5300 በላይ የሚሆኑት በተለያዩ አካባቢዎች እንዲሰፍሩ ሲደረጉ ቀሪዎቹ በድሬዳዋ ሚሊኒየም አዳራሽ እንዲሁም በከተማዋ ገጠራማ አካባቢ በካምፖች ውስጥ እንዲኖሩ ተደርገዋል። ተፈናቅለው በመጠለያ ጣቢያ ውስጥ መኖር ከጀመሩ 2 ዓመታቸውን የያዙት እነዚህ ተፈናቃዮች ያለባቸውን የምግብና የመጠለያ ችግር እንዲሁም የጤና ጉድለት በዝርዝር በማንሳት ተናግረዋል። 40 ከመቶ የሚሆኑት ወጣቶች ወደ ትምህርት ቤት የማይውሉ መሆናቸው የተገለጸ ሲሆን ብዙዎቹ አለ ስራ መቀመጣቸውና ኑሯቸውን በላስቲክ ድንኳን ውስጥ ማሳለፍ የሰለቻቸው መሆኑን ይናገራሉ። የድሬዳዋ አስተዳደር ከሶማሊያ አካባቢ ጋር በመነጋገር እነዚህን ዜጎች ወደ ተለያዩ ቦታዎች ለማስፈር እቅድ መያዙን ተናግረዋል። ጠቅላላ ግምቱ 220 ሚሊዮን ብር የሆነ የኮንትሮባንድ ሸቀጥ በዲፕሎማቲክ የቀረጥ ነጻ መብት ሽፋን በቦሌ አውሮፕላን ማረፊያ በኩል ወደ አገር ሲገባ ተይዟል። 4100 ኪሎ ግራም ክብደት ያላቸው የተለያዩ ዕቃዎች ወደ አገር ውስጥ የገቡት ጊዝ እየተባለ በሚጠራው የጀርመን ተራድኦ ድርጅት ስም በተዘጋጀ የሐሰተኛ ሰነድ መሆኑም ተገልጿል። ከዕቃዎቹ መካከል 118 ሚሊዮን ብር የሚገመት ካኖን ካሜራዎች፣ 52 ሚሊዮን ብር የሚገመት የስማርት ስልኮች ስክሪኖች እንዲሁም የተሽከርካሪ መለዋወጫ መድኃኒቶችና ጌጣጌጦች ይገኙባቸዋል። ከወንጀሉ ጋር በተያያዘ 3 የጀርመን ተራድኦ ድርጅት ሰራተኞችና 2 የራይድ ትራንዚተር የሚባለው አስተላላፊ ድርጅት ሰራተኞች በቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑ ተነግሯል። በመጨረሻም ያልበሽርን አገዛዝ በመፈንቅለ መንግስት አስወግዶ ራሱን በጊዜያዊ አስተዳደርነት የሰየመው ወታደራዊ መንግስት ስልጣኑን እንዲያስረክብ በመጠየቅ ማክሰኞ በመላው ሱዳን የተቃውሞ ሰልፍ ተደርጓል። በለቱ በብዙ ሺህ የሚቆጠሩ ሰልፈኞች የካርቱምንና የኦምዱርማንን አደባባይ በማጥለቅለቅ ተቃውሟቸውን አሰምተዋል። በምስራቅ ሱዳን በገዳሪፍ ከተማ ተቃውሞ የሚያካሂዱ ሰልፈኞች ካለፈው ታህሳስ ወር ጀምሮ በጸጥታ ኃይሎች የተገደሉ ሱዳናውያንን ፎቶግራፎች ይዘው ወጥተዋል። የሱዳን ፕሮፌሽናል አሶሲኤሽን የሚባለው ድርጅት ጊዜያዊ የሲቪል አስተዳደር እንዲመሰረት በተደጋጋሚ ያቀረበው ጥያቄ ሰሚ በማጣቱ ከወታደራዊ አስተዳደሩ ጋር የሚያደርገውን ንግግር ያቋረጠ መሆኑን ገልጿል። አድማጮቻችን ለዛሬ ያጠናቀቅነው ዜና በዚሁ ይጠቃለላል። የረቡ ሚያዚያ 16 ቀን 2011 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ ሙግት ላፈኛ አብቹ ለገኛ የኢትዮጵያ ሰቆቃና መከራ ሐቁ ተነግሮ ሳይበቃ የውሸት ተራራ ደጀንን አከለብን ለህይወታችን ሳንሳሳ በሚስጥር ወያኔን ሻጥረን ይኸው ለውጣ መጣን ምስክርነት አሲምባ ፍቅሬ የተማሪዎች እንቅስቃሴ ማሪ ነበርኩ የኢሃፓ መስራችና ሊቀመንበር ነበርኩ መንሊካ 10 ሚሊዮን ኦሮሞ ጨረሰ አዲስ አበባ ፊንፊኒና የኦሮሞናት የቡርቃ ዝምታ በኢትዮጵያ ቀኝ ተገስተናል ኦሮሞ ኢትዮጵያ ባይደለም ቋራ ነፍሶ ገበያ የሱዳን መሬት ነው ወልቃይትና ጠገዴ መተማ ወሎ ራያ የትግሬ መሬት ናቸው ነጋጠባው ሸት ይነገራል ይጻፋል የሀገርና የህዝብ ታሪክ የድርጅት ታሪክ በይፋ ይካዳል ለሐሰተኛው ደግሞ ፕሮፌሰሮች ሳይቀሩ ይቃኛሉ ውዳሴ ከንቱ ያሰማሉ። ታሪካችንን መንከባከብና ቅርሶቻችንን በሚገባ መያዝ የሀገር አድን ትግላችን አንዱ ወሳኝ አካል መሆኑ መቼም መዘንጋት የለበትም። እርግጥ ነው ውሸት እያደር ይቀላል፣ ግን የሚያራግፈውን ፈላጊም ነው። ግን ውሸት ደግ ነበር ጣጣባል ነበር ተብሏል። ገንጣዮችና ኢትዮጵያ ተራሶች በቅድሚያ የሚያጠቁት የሀገራችንን ታሪክ ነው። ወያኔ ስላድዋ ድል የሚጠርቀው ውሸት ከጸረ ኢትዮጵያነቱ ጋር የተያዘ ነው። የነሻቢያ ቅኝ ግዛት ነበርን፣ የኦነግ ኢትዮጵያዊ አይደለንም፣ በሚሊዮን በአማራ ተጨርሰናል ሁሉ ምክንያትና ማጠየቂያ ያለው ኢትዮጵያዊነትን መካድ ነው። ሹሞቹ ጅላጅል ስለሆኑ ጠባቦችና ጸረ ኢትዮጵያ መሆናቸውን ሳይውል ሳያድር አስበልተዋል። የክብር እንግዶቻቸው የከረሩ ፋሽስቶች ስለሆኑ ጸያፍ ዲስኩራቸውን በራሳቸው አፍነው ሊይዙ አልቻሉም። ለህዝብ ጥላቻን ለማስተማር ሲንደፋደፉ ካፋቸው የሚወጣው ሁሉ ከሌሎች ጋር አትጋቡ፣ አትዋለዱ፣ ቋንቋችሁን ካልተናገሩ አትገበያዩ፣ ሁሉ ኬኛ መጤ ይፈናቀል፣ ከደምቢዶሎ እስከ አጣዬና ለገጣፎ ብራዩ ወጌዲዮ የታየ ፖለቲካ፣ የሚንጫ ፖለቲካ፣ ወያኔና ቅማንት፣ ቤኒሻንጉል፣ የሌሎችም ጸረ አማራ ልፈፋ በሰፊው ሊደመጥ የቻለው ያሳግማቱ ከጭንቅላቱ ሆኖ ነው። የአዲስ አበባን የህዝብ ይዞታ ለመቀየር ሺዎች የነዋሪ መታወቂያ ሰጥቶና አስፍሮ ያለው ሳያፈር የመጀመሪያ ስራዬ የራሴን ብሔረሰብ ጥቅም ማስጠበቅ ነው ብሎ ኢትዮጵያዊነትን የካደው አንደኛው ሹም ነው። ፊታችንን ወደ ሱዳን ህዝብ ትግል ስንመልስ ከሁሉም ጎሳ የተውጣጡ ሱዳኖች ለሱዳን የሱዳንን ሰንደቅ ይዘው ለዲሞክራሲ ትግላቸውን እያፋፉሙና የዓለም ህዝቦችን ማድናቆት እያተረፉና ያለ የኛ ዘረኞችና ማህይሞች ግን ለሁሉም ማገር ሳይሆን ለራሳችን በየረሰብ የቆምነን ይሉናል። ሁሉን አቀፍ የሽግግር ሂደት አሁንኑ ሲባል የለም ጀርባችሁን ያቆሰልንበትን ኢሃዴግ ወያኔን አድሰን እንቀጥልባችኋለን ብለው ሲለፋደዱብንም አመታለፈ። የጎበጠ ዛፍ ይቀናል። ባያሊያ ሁግሮይ ዘረኝነት መኖሩ የሚካድ አይደለም። አረብ አገሮች ዘረኞች የበዙባቸው ቢሆንም በደፈናው ሙስሊም መሆን ማለት ዘረኛ መሆን ነው ማለት አይደለም። የዛሬ አይሁዶች በእስራኤል የጦዙ ጸረ ጥቁር ዘረኞች ናቸው፣ ግን በጅምላ ሃይማኖታቸውም ሆነ አይሁዶች ዘረኛ ናቸው ማለት አይደለም። ቀኝ ክንፍ ክርስቲያኖች ዘረኞች ናቸው፣ ግን ክርስቲያንና ነጭ በጠቅላላው ዘረኛ ነው ማለት አይደለም። ወያኔ የዘረኛ ትግሬዎች ድርጅት ነው፣ ግን ትግሬ ህዝብ ሁሉ ወያኔና ዘረኛ ነው ብሎ መደምደም ስህተት ነው። ኦነግና ሹሞቹም የሚያሳፍሩ ዘረኞች ሆነው ተከስተዋል። ኢትዮጵያዊ የኦሮሞ ህዝብ ሁሉ ዘረኛና ጠባብ ነው ማለትም አይደለም። የጥቂቶች ህጸጽ የህዝብ ሁሉ ሊሆን አይችልም። በተወሰኑ የታሪክ አጋጣሚዎች የሙሶሎኒና ሂትለር ጊዜን ያስታውሷል። ሰፊው ህዝብ ሁሉን ስቶ በታሪክ አሰቃሽ የሆነው ክስተት መጥቷል። የሩዋንዳው ጭፍጨፋ ሹሞቹ ባሁን መንገዳቸው ከቀጠሉ ሳይወዱ የሚወልዱት ለመሆኑ ጥርጥር የለውም። ዘረኝነት ወያኔ በናቅፋ ደደቢት ወልዶ 27 ዓመት እስኪሞላው ተንከባክቦ ያሳደገው የበኩር ልጁ ነው። ሹሞቹም 27 ዓመት ከስሩ ተለጥፈው የዘረኝነትን ሬት ሲጋቱና ሲወዱትም የቆዩ ናቸው። በዘረኝነት አድገው የጎለመሱ ናቸው። የሚቀናቸው ያው ዘረኝነትና ህዝብ ላይ መጫን እንጂ የህዝብን ፍላጎት ማክበር አይደለም። የሱዳንና አልጄሪያ ህዝብ ስርዓቱ ይወገድ፣ ከነበረው ግን የነበራቸውም ይወገዱልን፣ ለፍርድ ይቅረቡ ብለው በብልህነትና ጽናት ይቆሙት ከባብ እንቁላል ምናልባት ሰዎቹ ሊሉን እንደሚቃጡት በኢትዮጵያ ካልሆነ እርግብ መቼም አይወለድም ስላሉ ነው። የወያኔ ክልል ሙሶሎኒያዊና ደቡብ አፍሪካዊ ይዘት አለው ያልን ሲሆን ዛሬ በግልጽ ወደ አፓርታይድ ደህንነት መለወጡ እየታየ ነው። የኛን ቋንቋ ካልተናገሩ ይውጡ መጨረሻው ይህ ነው። ኦነግ ቢባልም በአብላጫው ተጠያቂና የዘረኝነት ምንጭና ሹፌሮች ሹሞቹ መሆናቸውን ለማጋለጥ የሞከረው ብርጋዴር ከማል ገልቹ ከነበረው ኃላፊነት በሹሞቹ መባረሩ በቂ መረጃ ነው ማለት እንችላለን። ስልቻ ቀልቀሎ ቀልቀሎ ስልቻ ኦነግ ኦዴፓን ይገልጻል። ይበዲ እንዳለ አሁንም በሹሞቹ ጫማ ስር ወድቀው ለሹሞቹ የዝንጀሮ ቆንጆ ምርጫ እንድንገባ እንወዳደር የሚሉ ጅሎች ብቻ ሳይሆን ከርሶ አደሮች አሉ። ህዝብ ያውቃቸዋል። አብቹ ለገኛ የሚባልባቸው ናቸው ብንል ስህተት የለውም። አሜሪካኖችና አረቦች በሱዳን ሊፈጽሙ እየጣሩ ያለውን ሻጥር 3 ቢሊዮን ዶላር ለወታደሮቹን ሰጣለን ማለታቸውን ስናጤን ሹሞቹን በቀላሉ እንደገዙና ትግላችንንም እንደቀጩት በቁጭት መቀበል ያለብን ነው። የሱዳን ህዝብ ግን ዶላራችሁ ባፍንጫችን ይውጣ የሲቪል የሽግግር መንግስት አሁኑኑ ብሎ የጸና እንጂ አሜሪካም ሆነ ለግብጽ ለአፍሪካ ህብረት ተብዮ ባዶ በርሜል እጃል ሰጣም። ድክመቱና ጥፋቱ የኛ መሆኑን የሚያሳየው ደግሞ የህዝብ ብቸኛ አለኝታዎች ነን ሊሉ የቃጡ ትግላድና ቃፊ ቡድኖች ሳይቀሩ ለሹሞቹ እጅ መስጠታቸው ነው። ወያኔ በቀየሰው ሹሞቹ ሲገሰግሱ ይያዩ ለውጥና ፍሬት መጣ ብለው ሊያሳምኑን ቃጡ። አሪ ያልነውንም አፍ ሊያዘጉን ተረባረቡብን። ወደ ሀገር ጉዞ ተበራከተ። በፍጥነት ሹሞቹ የወያኔን ድርጊት ተግባራዊ ያደረጉና እነ ስፋት አባይ አሁንም ከስልጣን ተወገዱ ማለት ባይቻልም እና ቢይና ገለባዎቹ ወደ ስልጣን መጡ። ለውጥ የህልም እንጀራ እንደሆነች አለች። ሁሉን አቀፍ የሽግግር ሂደት አገራችንን ካለባት ቀውስ ሁሉ ያወጣል ቢባሉም ይህ ከዘረኝነታቸውና ከፍጹም ስልጣን ጥማታቸው የሚቃረን በመሆኑ ድፍን ብለው ኢያዴግን እናስቀጥላለን በዚያም መሰረት ምርጫ እናዘጋጃለን ብለው ተፈጠሙ። ተቃዋሚ ነበርን ሲሉ የነበሩት የፖለቲካ ትሎችን ባላቸውና እሰጌታችን ለምርጫ እንዘጋጃለን ለምዝገባ ሰውርዳን በየቦታው ለመሄድ አጅበን ብለው ባፍጢማቸው ተደፉለት። ጠቅላይ ሚኒስትራችን ያለህን ተስፋ ወዘተ በሚል ከንቱ ውዳሴ ሲፎግሩትም ሰውየው ግብዝ ነውና ተክለ ሰውነቱ ያወረው ነውና ድመት ወተት እንደምትልሰው ላፋ አደረገው። ታበይባቸውም በንቀት በሬሱ ዲግሪ አገኘን ያሉትን ሁሉ ሰብስቦ ይህ የወያኔ የሲቪል ሰርቪስ መሳቂያ ኮሌጅ ምሩቅ ሊያስተምራቸው ገባ። ነገር ቢበዛ ባህያ አይጫንም ነውና የሹሞቹን ጉድ በዚሁ እናብቃው። ነገሮች ግልጽናቸውና በሹሞቹ ስር ነገ አገር የምናጣበት በመንጫና ገጀራ የምንተረድበት ጊዜ ሊሆን ይችላልና ከወዲሁ ታሪክ የሚጠብቀብንን ጀግንነት ለማሳየት መዘጋጀት መነሳት አለብን። በቅድሚያ ህዝባዊ ትግላችንና አንድነታችንን ከውስጥ ሆነው የሚወረብሩትን በሁሉም መስክ ጥግና ፍዛቸው እናግላቸው ሴራቸውን እናክሽፍ። በሹሞቹ ላይ በሚሊዮን ሆነን እንነሳባቸው። የሽግግር ሂደት አሁኑኑ መፈክር አንገበን በጋራና በጥናት በመታገል ወያኔ ኢህአዴግን እናውድም። ሌላ ምርጫም ጎዳናም የለም። ጠራፍቻችን በቀደዱልን ቦይ አንነሰስ። ቄስ ሼክ ወጣት ሽማግሌ ሴት ወንዱ ሰርቶ አደሩ አርሶ አደሩ ተማሪ አስተማሪ ሐኪሙ ጠበቃ ሁሉም ኢትዮጵያዊ በጸረ ወያኔ ጸረ ኢህአዴግ ሀገር አድን ትግል ይሳተፍ። ይሃባ ከጎናችሁ ነው። ኢትዮጵያዊነት ያቸንፋል።
No, no, no. ምን ያልተባለ አለ? ኢሃፋን በተመለከተ በተለያዩ ወቅቶች የተባሉ ሲባሉ ያልተባሉ ሲጃቀሉ ውሃ ቀዳዋ መለስ አይነት ሆኖ ነገሮች ሁሉ እየተንሸራተቱ ባለማወቅ ምን አውቆ በመለገም እውነተኛ ግንዛቤ እንዳያገኙ እየተደረገ ተፋውን ደርሷል። እውነቱን ለማወቅ ወደ ኋላ መለስ ብሎ ማየቱ ጥሩ ነው። ለምን ጥያቄዎች ሁሉ ይደጋገማሉ ተብሎ ቢጠየቅ ብዙ መላምቶችን መደርደር ይቻላል። ኢሃፋ አለ ወይ? ምን እየሰራ ነው? ወዘተ ለሚሉ ግራ ተጋሪዎች በየወቅቱ የሚሰጡትን ማብራሪያዎች በፍኖተ ዲሞክራሲም ሆነ በሌሎች የፓርቲው ልሳኖች ማግኘት ይቻላል። ጥያቄውን በማራዘብ ለማጫጫው የሚፈልጉ እንዳሉ ተስተውሏል። የተለያዩ ሰዎች በተለያየ ስሜትና ፍላጎት ተገፋፍተው የሚያቀርቡትን ሊሆን ይችላል ተብሎ ቢገመትም ጥያቄ ማቅረብ በራሱ ዓላማው ለመረዳት ወይንም ለማወቅ ከሆነ ድረስ ክፋት የለውም። መልስ የተሰጠባቸውን ጥያቄዎች መላሶ ማቅረብ ግን አንድም ጥያቄው የማገናዘብ ችግር ያለበት መሆኑን ወይንም ለተንኮል ሲል የሚያቀርባቸው እንደሆነ ነው የሚጠቁመው። ድርጅቱ ወቅታዊ በሆነ ጉዳይ ላይ መግለጫ ይሰጣል። አንዳንድ ሰዎች የክፍሉ ታደሰን መጽሐፍ ጠቅሰው ወይም ሌላ ስለ ኢሃፋ በጎ አመለካከት ሊኖረው የማይችለውን የደርግ ሹመኛ አመላክተው ኢሃፋ ይሄ ነው ያ ነው ለማለት ሲሞክሩ ይስተዋላሉ። ለመሆኑ ክፍሉ ማን ነው? በአንድ ወቅት በድርጅት ውስጥ ገብቶ እስከ አመራር አባልነት የደረሰ ግለሰብ መሆኑ የታወቀ ነው። በርካታ አባላት ድርጅቱን ለቀው ከወጡ በኋላ ስላለው ነገር በቅርብ ሊያውቁ አይችሉም። አባል በነበሩበት ወቅትም ቢሆን ከተሰማሩበት የሥራ ድርሻ ውጪ አያውቁም። ምክንያቱም ድርጅቱ ሁሉም ስለ ሁሉም የሚያውቅበት አደረጃጀት መንገድ የከፈተ አይደለምና ድርጅቱ ለተክለሰብ ማንነት መንገድ ጠራጊ አለመሆኑን በውስጡ የታገሉት ሁሉ ያውቁታል። በኋላም ከተሞክሮ ብዙ ነገሮችን እያስተካከለ እንደሄደም ደጋግሞ ገልጿል። አንድ አባል በአመራር ውስጥ የሚሆን በሌላ ሁኔታ ሲያገለግል ሊያውቅ የሚችለው የተሰማራበትን የሥራ መስክ ብቻ መሆኑን ከአደጋ ሰውሮታል። ያ ባይሆን ኖሮ በተለያዩ ወቅቶች ድርጅቱን ለቀው የሚወጡ አንጃዎችም ሆኑ ሌሎች ካደረሱት ጥፋት በላይ አደጋ ጥለው ድርጅቱን እንዳያንሰራራ ማድረግ በቻሉም ነበር። ግን አልተቻለም፣ አይቻልምም። ስለዚህም ነው ድርጅቱ በግለሰቦች የሚጻፍ የኢሃፋ ታሪክ አይኖርም ይሞከርም የተሟላ አይሆንም እያለ የሚገልጸው። ስለ ድርጅቱ ያልተባለ ነገር የለም። ያልተጠየቀ ጥያቄ ያልተመለሰ መልስ የለም። ግን ሁሉም አዲስ ይሆናል። እስከ ዛሬ ድረስ በጥናት የዘለቁት የከፍተኛ አመራር አባል የሆኑትና ስለ ድርጅቱ በቂ ተሞክሮ ያላቸው የበርካታ መጽሐፎች ደራሲ አቶ ኢያሱ አለማየሁ በ1992 የጦቢያ መጽሔት ላይ የሰጡት ቃለ ምልልስ እነሆ። ስለ ፓርቲው እናውቃለን ብለው መጽሐፍ ከጻፉት በተሻለ ሁኔታ ግልጽ ያደርጋል። በጦቢያ መጽሔት ለቀረበላቸው ጥያቄ እንዲህ ብለው ነበር። ጦቢያ መጽሔት ምን አይነት ፖለቲካ እየመራችሁ ነው? ከሌሎች ድርጅቶች ጋር ያላችሁ ግንኙነት ምን ይመስላል? ስልጣን ለመያዝስ ምን ያህል ተዘጋጅታችኋል? አቶ ያሱ ሲመልሱ የኢሃፓ ፕሮግራም በየጊዜው የተጨባጭ ሁኔታውን ለውጥ ለማጤን ተሻሽሏል። ወያኔ ስልጣን ከያዘ በኋላም ለምሳሌው እንዲሁ ተስተካክሏል። የትግላችን ዋና ዓላማ ህዝብ የፖለቲካ ስልጣን ባለቤት የሚሆንበት፣ መሰረታዊ መብቶች የሚከበሩበት፣ መድብላዊነት ፕሉራሊዝም እውን የሚሆንበት፣ ብሔረሰቦች በእኩልነትና በአንድነት የሚኖሩባት ኢትዮጵያን እውን ለማድረግ ነው። የራሳችን የሆነ አመለካከት አለን በኢኮኖሚውና በሌላውም መስክ። በበኩላችን መሰረታዊ የምንለው የዲሞክራሲና የኢትዮጵያ ሉዓላዊነት ነው። ይህ የአቶ ያሱ የግል አስተያየት ሳይሆን የድርጅቱ ቃል ነው፣ የአባላቱ እምነት ነው። ስለ ህብረትም አመሰራረት እንዲህ ብለው ነበር። ኢሃፓ በኢድሃቅ ውስጥ አባል ሆኖ ታግሏል። በኢሃጉም የሰፊ ግንባር ጥረቶች ሲሳተፍ እንደነበር አቶ ያሱ በሚገባ ገልጸውታል። በአጠቃላይ ኢሃፓ ህብረትን የሚያየው ህብረት ለትግል ካልሆነ፣ ትግልን ካላጀበና ህያው በሆኑና በሚታገሉ ድርጅቶች ካልተሰራ ዋጋ የለውም ሲሉ አክለውበታል። እንግዲህ ሁኔታዎች በተለወጡ ቁጥር ጥያቄዎችን በመልኩ መቅረብ ሲገባቸው እየተደጋገሙ መቅረባቸው ቀደም ሲል የተሰጡትን አስተያየቶች ባለማጤን ወይስ በሌላ ምክንያት? ከዚሁ ከጦቢያ መጽሔት ላይ ተፍሮ ያለውን አለፍ አለፍ እያልን ብንመለከተው የሚከተለውን አስተያየትም እናገኛለን። ጦቢያ ኢሃፓም ሆነ ሌሎች ድርጅቶች የድርጅታቸውን ጥቅም ብቻ ያስቀድማሉ ይባላል። ስለዚህ ስሞታ ምን ይላሉ? አቶ ያሱ ሲመልሱ ብዙ ጊዜ ሲባል እንሰማለን የኛ የትግል መሰረትና ፕሮግራም የህዝባችንን ጥቅም ያስቀደመ ነው። የኢሃፓ የተባለ ልዩ ጥቅም የለም። ለባዕድ ጥቅም አልታገልንም፣ ወደፊትም አናደርገውም። ስለዚህ አባላት ድርጅታቸውን ሲንከባከቡ ወይም ሲጠብቁ የትግል መሳሪያዎቻቸውን ከጥቃት ለማዳንና በቃል ኪዳናቸው መሰረት ለሀገርና ለወገን ለመታገል ነው። ኢሃፓ ህቡ ድርጅት ቢሆንም በአቋምና በፖለቲካ ግልጽ ነው። እበላባዮች፣ አድርባዮች፣ በሽፍንፍን ሀገርና ወገን ሻጮች አይወዱትም፣ ይጎረብጣቸዋል፣ በአቋምም ያሳጣቸዋል። ለዚህ ነው የሆነ ያልሆነውን የሚያወሩበት። ይህ ኢንተርቪው የተካሄደው ከ14 ዓመት በፊት ነው። አሁንስ የሚነሱት ጥያቄዎች ከዚህ የተለዩ ናቸው ወይ? በፍጹም አይደሉም። የዝንጀሮ ለቅቶ የሚሉት አይነት ሆነና በየአመቱ ተመሳሳይ ጥያቄ ማቅረብ የሚያስደስታቸዋሉ። መልሱ ግን አንድና አንድ ነው። ኢሃፓ በብቸኝነት አላማውን ጠብቆ የተጓዘ ድርጅት በመሆኑና አብረውት የነበሩ ሁሉ በመዳከማቸው፣ አንዳንዶቹም በመክሰማቸው፣ ጥቂቶች የሁሉን ወንጀል ተሻካሚ ኢሃፓን ለማድረግ ሲሞክሩ ይስተዋላሉ። ስለ አጼ ኃይለ ሥላሴ መንግስት፣ ስለ ደርግ መንግስት፣ ስለ ወያኔ መንግስት፣ ስለ ሻቢያ መንግስት ኢሃፓ ምን አገባው? ሁሉንም በየመልካቸው ታግሏቸዋል። አሁንም ወያኔን ከህዝብ ጎን ቆሞ እየታገለ ነው። ዘረኝነት ከኢትዮጵያ ምድር እስካልጠፋ ድረስ ኢሃፓ ትግሉን እንደማያቆም ቃል መግባቱን ደጋግሞ ተናግሯል። ኢሃፓ መደቡ ከህዝብ እንጂ ካርቲዎች አይደለም። ከህዝብ ውጪ ስልጣን ፍላጎቱ አይደለም። ይህንኑ ነው የ1992 የአቶ ያሱ ቃለ ምልልስ የሚገልጸው። ኢሃፓ ለህዝብ ጥቅምና መብት መሟገት፣ የራስን ማንነት በመዘንጋት ለህዝብ ተገዢ መሆንንና አባላቱም ለዚሁ ክብር ዓላማ መስዋዕትነትን ዝግጁ የሆኑ መሆኑን ድርጅቱ በኩራት የሚገልጸው ያለ ምክንያት አይደለም፣ ለጉራም አይደለም። ኢሃፓ ምን ያህል ህዝቡን እንደሚያፈቅር ልሳኑ ሆኖ ከንጉሱ መንግስት ጋር ተሟግቶለታል። ከደርግ መንግስት ጋር ተናንቆ መስዋዕትነትን ከፍሎለታል። ከወያኔ መንግስትና ከረዳቶቹ የውጭ ሀገር መንግስታት ጋር ተፋልሞ ታርቆለታል። አሁንም ቢሆን ያው ነው። ህዝብን ማታለል፣ ህዝብን ማፈን፣ መብቱን መቀማት ወንጀል ነው ባይ ነው። ስለዚህም ከወንጀለኞች ጋር አይተባበርም፣ ከህዝብ ጎን ቆሞ መፋለሙንም አያቋርጥም። አቶ ያሱ አለማየሁ በዚህ ሰፊ ቃለ መጠይቅ ውስጥ ስለ ሻቢያና ወያኔ ቃለ መጠይቅም ቀርቦላቸው እንዲህ ብለው ነበር። ባለማወቅ የተሳሳቱ አሉ፣ ሌሎች ደግሞ ሀገራቸው ከሳቸው መሆኑን ነው በይፋ ያረጋገጡት። ህዝብ ስንል እነዚህን አያጠቃልልም። ከወያኔ ጋር አብሮ በመሰለፍ ኢትዮጵያን ማዳን አይቻልም አብሮ ማጥፋት ግን ይቻላል ነበር ያሉት። በርግጥም የኢትዮጵያ ህዝብ መከራ የተነከረው ከጦርነቱ በኋላ ነው። ወያኔ ያገዙትን እንኳን አልማራቸውም እያሳደደ ነው የፈጃቸው። ሰይጣን ለወዳጁ ሲቆም የታይቶ ያውቃል ሲያጠፋ እንጂ። ነፍሴው በጠበል በጥብጦ ማባረር ብቻ ነው። ያ ነው ያጋንን ትግብሩ። ለፋርቲው እስካሁን ድረስ በተደጋጋሚ ስለሚቀርበው ክስ አይሉት ጥያቄ መሰል ሮሮ አቶ ያፉ አለማየሁ በዚሁ በ1992 የጦቢያ መጽሔት ቃለ ምልልስ ላይ በማያወላዳ መልኩ ገልጸውት ነበር። ኦቢያ የዛሬው ይቅርና በዚያ ዘመን አንድ ጊዜ ከሻቢያ ጋር ለመጣት ወያኔን ለመርዳት የኦጋዴን ነጻዎች ግንባርን ለመቅረብ ሙከራ አድርጋችሁ እንደነበር በያ ትውልድ ትረካው ጣለ ይቀበሉታል። አቶ ያሱ ሲመልሱ ጸሐፊው ከምን እይታ የጻፈውን እንደጻፈ የሚያውቀው ራሱ ቢሆንም ድርጅታችን በወቅቱ ከነበሩ ድርጅቶች ጋር ለመነጋገርና ከተቻለም ጸረ ደርግ ግንባር ለመመስረት ሞክሯል። ከኦጋዴኑ ያልተስማማው እስከ ናዝሬት አዳማ ያሰፋውን ካርታና የምዕራብ ሶማሊያ የሚባለውን ሁሉ አንቀበልም ስላልን ነው። ኮያኔ ጋር ከዘጠኝ ጊዜ ያላነሰ ውይይት አድርገን መስማማት ያቃተን የብሔረሰብ ቅራኔ ተቀዳሚ መሆኑንና የኢትዮጵያ ሕዝብ በአንድነት መኖር አይችልም ከትግራይ ውጡልን ስላለ ነው። ከሻቢያ ጋር ደግሞ ኤርትራ የኢትዮጵያ ቀኝ ግዛት ናት ብለን እንደወያኔ ባለማጥቃችን ተቃላን። ኦነግም የኦሮሚያን ባዕድነት ተቀበሉ ሲል አልተስማማንም። ሁሉም አባይ ኢትዮጵያ ትምክተኛ አማራ ወዘተ የሚል ስያሜ ለጠፉብን። በአጭሩ ከድርጅቶች ህብረትንና ትብብርን ፈልገን ተንቀሳቅሰናል። ክፍፍልና ግጭትን ለማስወገድ በማንኛውም ጊዜ ለድርጅቱ ጥቅም ስንል የሀገራችንን ጥቅም አልሸጥንም። የኢትዮጵያ ህዝብ የግንዛቤ ችግር የለበትም። የኢሃፓ አቋም ዛሬ በፊትም ሆነ እንደሆነ ግልጽ በሆነ መልኩ አቶ ያሱ አብራርተውታል። ድርጅቱ በህዝብ መብት ላይ አልደራደርም ማለቱን፣ በአገር ህልውና ላይ ደባ አልፈጽምም ማለቱን፣ በህዝብ አንድነት ላይ አላሴርም ማለቱን፣ ለኢትዮጵያ ጠላቶች አላጎበድድም ማለቱን፣ ለዲሞክራሲና ለፍትህ ከሚታገሉ ጋር ወያኔን ለማስወገድ ከሚታገሉ ሁሉ ጋር ለማበር ዝግጁ መሆኑን፣ በህዝቡና በአገሩ ላይ ክህደት ለመፈጸም አለመፈለጉን በዝርዝር አስቀምጠውታል። በመሆኑም በእነዚህ ጉዳዮች ዙሪያ ተደጋግሞ የሚነሳው ጥያቄ ጉንጭ አልፋ ከመሆን አይዘልም። ምን ያልተነገራለ ምን ያልተባለ አለና።
ከጨርቁ ምን አለን? ወያኔዎቹ ከጨርቁ ምን አለን እያሉ ሲዝናኑ ቆይተው ህዝብን ለማጭበርበር የባፎሜት የጥንቆላ ምልክታቸውን በሰንደቅ ዓላማው ላይ ለጥፈው የአንድነት አርማ ነው እያሉ ሲያሾፉ ቆይቶም ቢሆን የአጋንንት አርማ መሆኑን ህዝቡ ደረሰበት። የመቶ ዓመት ታሪክ ነው ታሪካችሁ ሲለን የሰነበተው የወያኔ ቁንጮ የሚሊኒየም በዓልን ሲደምስበት አሳየን። የክልል ባንዲራ እያሉ ለእያንዳንዱ ማህበረሰብ ያከፋፈሉትም ቢሆን ህዝቡ ከልቡ የተቀበለው ሳይሆን ካድሬዎቻቸው ህዝቡን እያዋዙ ለመዝረፍ ኢትዮጵያን ለማዳከም የተጠቀሙበት ዘዴያቸው መሆኑን፣ የብዝበዛ የአፈና የመብት ረገጣ ምልክት መሆኑን አሳይተውናል። ድሮስ የሰይጣን ባንዲራ ለሰው ልጆች ይጠቅማል ተብሎ እንዴት ይታሰባል? የህዝብ ጥያቄ ፍትሃዊ መንግስት ይኑረን፣ መሬታችን፣ ቋንቋችን፣ ባህላችን ይከበር እንጂ የማንነት ጥያቄ አርማ የሆነውን የብዙ አርበኞች ደምና አጥንት የተከሰከሰበትን የነጻነት ምልክት ሆኖ የጥቁር ህዝቦች በሙሉ ሲያገለግል የቆየውን አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማን እንሻር የሚል አይደለም። የኢትዮጵያ ሰንደቅ ዓላማ ሁሉንም የሚወክል ባይሆን ኖሮ እና ገረሱ ዱኪ እና ፊታውራሪ ሀብተ ጊዮርጊስ እና ጎበና ዳጨው እና ጄኔራል ጃግማ ኬሎ እና ዑመር ሰመተር እና አበበ አረጋይ እና በላይ ዘለቀ እና ዘራይ ደረስ ወዘተ ባልተዋጉለት ነበር። እነዚህ ሁሉ አርበኞች አምነውበት ያደረጉት እንጂ በማንም ተጽኖ ደርሶባቸው የፈጸሙት በማንም ተመርተው ያከናወኑት አይደለም። ራሳቸው የነጻነት አባወራዎች ነበሩ። ስለዚህም በኢትዮጵያ ሰንደቅ ዓላማ ማፈር በእነዚህና በሌሎችም ጀግኖች አባቶች ማፈር ማለት ነው። የአርበኛ ገድል የሚያሳፍረው ባንዳ ብቻ ነው። አለበለዚያ ህዝብ በኩራትና በአክብሮት ነው የሚቀበለው። ስለዚህ ነው ወጣቱ በውጪም በግቢም ሰንደቅ ዓላማውን አቅፎ በየአደባባዩ ሲዘምር የሚታየው። ወያኔ የውጭ መላእክተኛ በመሆኑ ጭነው የላኩትን ሸክሙን የጎንደር ወጣት አራክፎለታል። የኦሮምኛ ተናጋሪ ወጣትም በተመሳሳይ መልኩ ሰንደቅ ዓላማውን ከፍ አድርጎ ይዞ ጥንት አያቶቹ የተዋጉላትን ኢትዮጵያን ከባድ ተልዕኮ ለማዳን መንቀሳቀስ ይኖርበታል። አንድ ቀረው የሚባል ነገር ያርቻ ነው። ኢትዮጵያ በነጻነት ያኖረች ከውጪ ወራሪዎች ራሷን ጠብቃ የቆየችና ዜጎቿን ያቆራች ሀገር እንጂ የሚታፈርባት አይደለችም። የሚያፍሩት ባንዳ የባንዳ ልጆች ብቻ ናቸው። አላማቸው አልተሳካላቸውምና የአርበኛ ልጆች እርስ በርሳቸው የሚናበቡበት ቋንቋ አላቸው። የጎንደር አማራ ወጣቶችና የአዳማ ኦሮሞ ወጣቶች ሀቁን አውቀው ስሜት ለስሜት ተገናኝተው የሱ ደም የኔ ነው ተባብለው ወንድሜን አትንኩ ተባብለው ማንነታቸውን አስመስክረዋል። ወያኔ የአማርኛ ቋንቋን ለማጥፋት ቢጥርም በአብዛኛው ይጠቀምበት በኦሮሞ ወጣቶች ላይ ነው። የትግራይ ወጣቶች አማርኛ፣ ኦሮምኛ ሌላም እየተማሩ ለስልራ ሲጠቀሙበት ኦሮሞውን ነጥለው ለማስቀረትና በፌደራል አስተዳደር ውስጥ ድርሻ እንዳይኖረው በየክልሉ የሄደ ኢንቨስተር እንዳይሆን እንደ ልቡ በሌሎች ስፍራዎች እየተዛዘረ እንዳይሰራ በአንድ አጥር ውስጥ ታስሮ እንዲቀመጥ ለማድረግ ተሰልቶ የተሰራ እንደሆነ ከኦሮሞ ወጣት የሚጠፋ ነገር አይደለም። ችግር እየፈጠሩበት ያሉት በጠባብ ዘረኝነት ታውረው ከሌላው ወገን ጋር በጠላትነት ሊታያል ለማድረግ የሚሞክሩ ጠባብ ጎሰኞችና ዘረኞች ለስልጣን ጥማቸው ማርካ ለማድረግ ወጣቱን በተለያየ መልክ ለማዘናጋት የሚጥሩ መሆኑ ነው። ኮያኔ ባልተሻለ መልኩ የውጭ ተልዕኮ ያላቸው የድርጅት መሪዎች ነን የሚሉ እንዳሉ በወጣቱ ደሞዛቸውን የሚያገኙ እንዳሉ ግልጽ ነው። የሚያዋጣው የነዚህ አይነቶቹ በህዝብ ልዩነት በአገር ጥፋት ላይ እንዲሰሩ ተልከው የመጡ መሆናቸው አውቆ ማራቅ ነው። ህዝብ ሌላ ወያኔ በላይ ላይ ለመሾም አይታገልም፣ ፊትም አልታገለም። ኢትዮጵያ ለአንድም ለሁልጊዜም ከምዝበራ ከጭቆና ተላቃ ህዝቧ በፈቀደው መሪ በምርጫ መተዳደር ያለባት ሀገር ለማድረግ ፊትም ብዙ ደም ፈሷል፣ አሁንም እየፈሰሰ ነው። ባንዶች በተለያየ ታክቲክ እየቀረቡ ህዝቡን ያዋዛሉ። ወጣቱ ትግል ውስጥ ሲገባ ይህን የመሰለ ደባ አጠገቡ ባለ ታጋይ ነኝ ባይ ሊፈጸም እንደሚችል መገንዘብ ተገቢ ነው። የሩንታና ጥቅም ለትግል አይበጅም። ስለዚህ የአዳማውና የጎንደሩ ወጣቶች፣ የአዲስ አበባውና የሌሎች ስፍራዎች ወጣቶች በበለጠ ሁኔታ ተቀራርበውና ተጠናክረው ዓላማቸውን አስተካክለው መጓዝ ይጠበቅባቸዋል። ደምህ ደሜ ነው፣ ህይወትህ ህይወቴ ነው ብሎ በአንድነት መነሳት የሀገር ልጆች ግዳጅ ነው። ከዚህ ውጪ የሚደረግ ትግል ወያኔ በስልጣን እንዲቆይ ማድረግ እንጂ ሌላ ፋይዳ አይኖረውም። ኢትዮጵያ በዘርና በጎሳ መከፋፈያ ዘመኗን ያለፈችው ገና ድሮ ነው። የቋንቋ አገዛዝ ያሳየን ነገር ቢኖር አንዱ ጎሳ በሌላው ላይ የበላይ አዛዥ ልሁን የሚሉ ግለሰቦችን፣ ሌቦችን፣ ዘራፊዎችን፣ ሀገር ሻጮችን ሲያስተናግድ እንጂ ፍቅርን፣ አንድነትን፣ አብሮነትን ለህዝቡ ሲያስተምር አይደለም። ይህ ሁኔታ አገዛዙ ትግሬ በመሆኑ የተከሰተ የተለየ ድርጊት አይደለም። የትኛውም ብሔረሰብ በጎሳ ተደራጅቶ ስልጣን ከያዘ የመጨረሻ ግቡ ጥላቻን ማስፋፋት፣ እኔ የበላይ ነኝ ማለት ወዘተ ነው። በዚህ በኩል የሁለቱ ብሔረሰቦች የጎንደር የአማራ ወጣቶችና የአዳማ የኦሮሞ ወጣቶች ብራቮ ወያኔ የተለለውን የቋንቋ ድንበር ጥሳችሁ የራሳችሁን ቋንቋ ፈጥራችሁ መግባባታችሁ አንዱ ከሌላው የተለየ ህይወት እንደሌለው ለማይገባው ሁሉ አሳይታችሁታል። ለሌሎችም አሪያ እንደምትሆኑ ጥርጥር የለውም። የወያኔ የጥንቆላ ምልክት ያለው ባንዲራን አሽቀንጥሮ ጥሎ የኢትዮጵያን ሰንደቅ ዓላማ በየቦታው መተካት የትግሉ ድንበርት ነው። የወያኔ ባንዲራ ካልወረደ እርኩስ መንፈስ በየሰው ላይ እንደነገሰ ይሰነብታል። አጋንንት የሚያባረው ጠበል ንጹህ ታሪካዊና ባለገድሉ የአርበኞች ቅርስ የሆነው ቀስተ ደመናው የኢትዮጵያ ሰንደቅ ዓላማ ብቻ ነው። ኢትዮጵያ ለዘላለም ትኑ በከበረ ትግል ህልውናችንን እናስከብራለን። አገርና ሰንደቅ ነፃነት ከሌለ ቢሰር ተማረ ያውሉ መከበደለ ሰንደቅ ታይማሎ ታላማንችነ
ለጥናታችን ይቅርታ አንጠይቅም በሚል ርዕስ የቀረበው ጽሑፍ በፍኖተ ዲሞክራሲ የተላለፈው ከ12 ዓመታት በፊት በ1998 ዓመተ ምህረት ነበር። ለጥናታችን ይቅርታ አንጠይቅም። በጥናት ስለታገልን ሀገርና ሕዝብን ለጥቅም አሳልፈን አንሰጥም ስላልን አስፈላጊውን መስዋዕትነት ለመክፈል ስላልፈራንና የህዝባችን ጠላቶች በሁሉ መንገድ ስለታገልን ከቶም ይቅርታ የማንጠይቅ መሆኑ መታወቅ ያለበት ጉዳይ ነው። ዛሬም ጸረ ወያኔው ትግል ወደ ከፍተኛ ደረጃና ግለት እየገባ ባለበት ኢህአፓ ትግሉን ያፋፍማል እንጂ ከመለስ ቡድን ሰላምና ፍትህ ይገኛል ብሎ ደፋ ቀና አይልም። ይህን ግልጽ ማድረጉ አስፈላጊ ሆኗልና ከዚህም ያለንበትን ሁኔታ ራሱን ማጤን ይቻላል። በአሁኑ ወቅት በመለስ አገዛዝ ትዕዛዝ በኢህአፓ ላይ ሰፊ ዘመቻ ተከፍቷል። ይህ ሀቅን ለመቅበር የተነሳ ዘመቻ የመለስ አገዛዝ በጭንቀትና ውጥረት ላይ መሆኑን ያመለክታል። የህዝብን ድምጽ ሰርቆና አፍኖ በጉልበቱ በስልጣን የቀጠለው አገዛዝ የተጠናከረ ቢመስልም ስሩ የተበጣጠሰ ዛፍ ነውና ውድቀቱ አፍጦ መጥቶበታል። ከዚህ አይቀሬ ውድቀት አመልጣለሁ ብሎ በጭፍጨፋ በከፋፋይ እርምጃዎች አክራሪ በሚላቸው ላይ ዘመቻዎችንም ከፍቷል። ህዝብን እርስ በርስ እያጋጨ ነው። በሃይማኖትም መሰረት ያጣላል፣ በጥቅም ይደልላል። የትግራይን ህዝብ ከሌላው ለመነጠል ዘመቻውን አፋፍሟል። ያፋይም ዘመቻ ለማክሸፍ በተቻለው ሁሉ አገዛዙን መታገሉ ምስጢር አላደረገም። የወያኔን ውድቀት መፈለግ መመኘት ብቻ ሳይሆን በትግል እውን ለማድረግ በሙሉ ኃይሉ እየሰራ ነውና ይቅርታ አይጠይቅም። ኢህአፓ የመለስን ቡድን ውድቀት ፈላጊ ነው። ይህ የተራ ጥላቻ ወይም የቂም በቀል ጉዳይ አይደለም። ለነገሩ ቂም የሚያስይዝ ወንጀል በኢህአፓ ላይ ተፈጽሟልና በቀል ቢያስብ ቢፈልግም
የሚወቀስ ባልሆነ ማለት ይቻላል። ኢሃፓ ያገዛዙን ውድቀት የሚፈልገው አገዛዙን ህዝብ በድምጹ ጸሎታልና ወግድ ብሎታልና የህዝብ ድምጽ ይከበር ለማለት ነው። ይህ ጸረ ህዝብ ቡድን ለሀገር ጠንቅ እንደሚሆን ኢሃፓ ያወቀው ገና ቡድኑ ሲወለድና የግንጠላ ፕሮግራሙን ሲያወጣ በመሆኑ ከባብን ኩላል እርግብ ይወጣል ብሎ መቼም አልተበቀም። ኢሃፓ ለኢትዮጵያ በመቆምም ትምክህተኛ ተብሎ ተፈርጆ በወያኔና አጋሮቹ በተደጋጋሚ ጦርነት ተከፍቶበታል። ሰኔ 1991 ዓ.ም ተመረጠ። በታንኪሳ መተከል ወዘተ በወያኔ እጅ ወደቁት የኢሃፓ መሪዎችና አንጋፋ አባሎች ማለትም እነ ጸጋዬ ወይን ገብረመድህን፣ ስጦታው ሁሴን፣ ይስሐቅ ደብረጽዮን፣ ተክላይ ገብረስላሴ፣ ሀጎስ በዛብህ ወዘተ እስከዛሬ ደብዛቸው ጠፍቷል። እነ ገለብ ዳፍላ፣ ጃብር መስከረም፣ ግርማ ዋሲሁን፣ አንበርብር ደረጀና ሌሎችም ተሰውተዋል። ኢሃፓና ይህ አሸባሪ ቡድን የሚለያቸው የኢትዮጵያ ጉዳይ ነው። ኢሃፓ የኢትዮጵያን ጥቅም ለሩቁም ቅርቡም ባዕድና ጠራት አሳልፎ ባለመስጠቱ ታሪክ በሚገባ እንዳሳየው ደግሞ የመለስ ቡድን ላላፊ አግዳሚውም ህዝብና ሀገርን መሸጥ መለወጥ የለመደበት በመሆኑ ይህ መሰረታዊ ልዩነት በፈሰሰው ደምም የሰፋ ሆኖ ቀጥሏል። ኢሃፓ ትላንትም ሆነ ዛሬ ሲታገል ለሚከፍለው መስዋዕትነት ማንንም ይቅርታ አይጠይቅም። የህዝብና የሀገር ጥቅም እንዲከበር ከተፈለገ ትግል የግድ ነው። ትግል ተብሎ በቆራጥነት ከተገባበት ደግሞ መስዋዕትነት መክፈል ሊመለስ የሚችል አይደለም። የኢሃፓ አባላት አውቀውና አምነው በትግሉ የተሰማሩ ናቸውና ባመኑበት መስዋዕታቸው በታሪክ ስማቸውን ያስጠራልና አንዳንድ ታሪክ በራጆች እንደሚሉት የሚያስወቅሳቸው አይደለም። ኢሃፓ በደርግ ዘመቻ ሲከፈትበት የመከላከል እርምጃ በመውሰዱ ራሱን ጥፋተኛ አያደርግም። የኃይል ሚዛን ሲለወጥም ተገቢውን ለውጥ አለማድረጉ ስህተት መሆኑን ካመነ ደግሞ ከሀያ ዓመት በላይ ሆኗል። ዛሬ የመለስን አገዛዝ ለማስወገድ ያመረረ ትግል ተጀመረ እንጂ ገና አልተገባደደም። አያሌ ዜጋ ባለፈው ዓመት እንኳን አልቋል። ብዙ ሺዎችም ታስረዋል። ይህ የድርጅቶች ጥፋት አይደለም፣ ሊሆንም አይችልም። የትግሉ ውጤት ነው። ነገም ብዙ መስዋዕትነት ይከፈላልና ኢሃፓ ህዝብን ለትግል አነሳስቶ አስፈላጊ የሆነው መስዋዕትነት በመክፈል ወይም ለመክፈል ዝግጁ በመሆኑ የተነሳ ከማንም ይቅርታ ጠያቂ አይደለም። ታሪክ ሰራው፣ የጀግንነት ታሪክን አደስኩ ብሎ ጸጸት ሊኖር የሚጠበቅ መሆን የለበትም። ኢሃፓ በዴሞክራሲና እኩልነት ጥያቄዎች ላይ ግልጽ አቋሞች ስላሉት ማንም በትምክህት ወይም ጥበት ሊወነጅለው አይችልም። ዛሬ የብሔረሰብ ድርጅት መሪዎች የሆኑት በፖለቲካው መድረክ ብቅ ከማለታቸው በፊት ኢሃፓ ጭቆናን አውግዞ የህዝብን መብትና እኩልነት የደገፈ ድርጅት ነው። በዘመነ ደርግ ይህ አረመኔ ቡድን ለሆነ ህዝብ ቆሟል ብለው ወስደው የደገፉት እንደነበሩም በሽብሩ ሳይቀር አብረውት የተሰለፉ እንደነበሩ ደግሞ የዘነጋነው ጉዳይ አይደለም። የነመለስ ቡድንም ዴሞክራሲያዊ ነው ብለው አብረውት ያሉና የነበሩ በግልባጩ ኢሃፓን በዴሞክራሲ ሊተቹ የሞራሉ ብቃት ሊኖራቸው አይችልም። ህዝብንና ሀገርን ክደው በመለስ ቡድን ስር የተነጠፉትም ቢሆኑ ኢሃፓን ለመተቸት መናሳታቸው ማንንም የሚያሞኝ አይደለም። ለመሆኑም ድርጅቱ ሌሎችን አግባብ ባለው መንገድ ሲተች በጠረ ትግሬነት ወይም ትምክህተኝነት ለመፈረጅ የተደረገውና እየተደረገው ያለው ጥረት ውድቅ ነው? ኢሃፓ ከተመሰረተ ጊዜ ጀምሮ ከሌሎች ድርጅቶች ጋር በህብረት ለመታገል ያደረጋቸው በጎ ጥረቶች የሚታወቁ ናቸው። ሁሌም በግልጽና እኩልነት ደረጃ ህብረትን መስርቶ ህዝብን አስተባብሮ ለመታገል ሞክሯል። ጨቋኞች ለሚጠሩት ህብረት ጆሮ ባለመስጠቱም ይቅርታ የሚጠይቅ አይደለም። ደርግ የተራማጅ ህብረት ብሎም ለጠራው ህብረት የሰጠው መልስ እምቢ ሳይሆን ሁሉን አቀፍ ይሁን፣ የታሰሩት ይፈቱ ወዘተ የሚል ነበረ። እምቢታው የመጣው ከደርጉ ነው፣ አምባገነን ስልጣኑን መልቀቅ ባለመፈለጉ። ከወያኔም ጋር ቢሆን ከዘጠኝ ጊዜ ያላነሰ ድርድር አድርጎ ነበር፣ ግን አልተሳካም። የወያኔ መልስ ከትግራይ ውጡልኝ የሚል ስለነበር ማለትም ይቻላል። ህብረት ያስፈልጋል ስለተባለ ከሁሉም ህብረት መግባቱ የግድ አይደለም።
ያባ ሀገርን በማይጠቅም ስብስብ ወይም ግንባር አልገባም የማለት ግዴታውን ሁሌም ተወጥቷል። የመለስ ቡድን ሆነ ባዳንም ያገርና የህዝብን ጥቅም ትተህ ከኛ ጋር ሁን ሲሉት እንቢ በማለቱ አጣፋው ብሎ የሚጠይቀው ይቅርታ የለም የሚገባውን አድርጓል እንጂ ለህዝብና ለሀገር የማይጠቅም ህብረትን ወይም ስብስብን አልቀበልም አልቀላቀልም ማለት ደግሞ የሚተበቅበት ነው። ያገርና የህዝብን ጥቅም ከማስከበር አንፃር ያጣ አንዳንዶች እንደሚሉት ግትር በመሆኑም ይቅርታን አይጠይቅም። ትግልን ለማካሄድ የሚያስፈልገውን የዘዴ ለውጥና ስልት የተጠቀመበት ቢሆንም ሀገርን አሳልፈህ ስጠኝ ለሚል የዘዴ እሺ ብዙ ጊዜ አይከራምና የለምና ያባ የቅርብም የርቆችንም አልገበረላቸውም። የኤርትራ ግንባሮች ኤርትራን ዚያርባሬ ኦጋዴንና ሌሎችን በቀኝ ግዛት የተያዙ ናቸው በል ሲሉት ያባ ልቀበልም ማለት እንጂ ዘዴኛ ልሁን ብሎ እሺ እውነት ብሎ እንደወያኔ አልፈረመም። ሀገርና ህዝብን መሸጥ በታክቲክ ወይም ዘዴ ወይም ተጨባጭ ሁኔታውን ወደድንም ጠላን መቀበል በሚል ቀርቦ ሊያልፍ የሚችል አይደለም። ይደግፉ የሚችሉ ኃይሎችን ሁሉ ማሰባሰብ በሚለው ያባ ቢያምንም የጠላትን ጎራ ማስፋት ባያስፈልግም አቅምን አይቶ ጊዜን መግዛት ዘዴ መሆኑ ቢታወቅም በዘዴኝነት ሽፋን ኢትዮጵያና ህዝቧ ለጨረታ ማቅረቡና ለአደጋ ማጋለጡ የሚደገፍ አይሆንም። ያፋን ግትር ሊሉት የሚነሱት ግን አቋማቸው በተጻራሪው ነው። የመለስን አገዛዝ በተመለከተም ወዳጅ ወይም የመፍትሄ አካል የሚሉት የያፋን አገዛዙ በቅድሚያ ይወገድ አቋም የሚወዱ ባለመሆናቸው ያፋን አክራሪ ይሉታል። ከኔ ሌላ ላፈርባይም ነውም ብለው ይከሳሉ። ድርጅቱ ግን የራሱን ውስጡን ድርጅታዊ ጥቅም አስቀድሞ በሹመትና ንዋይ ደረጃ ነፍሱን ሸጦ በነበር ከደርግም ከወያኔም ተግባብቶ ሚኒስትሮች አሹሞ ወዘተ ታሪኩን ባበላሸ ነበር። አይሆንም እንቢ ያለው ቃል ኪዳኑን በማክበር ነው። የያባ ቃል ኪዳን ደግሞ ከርሴን ልሞላ ሳይሆን ትግሉን ላፋፍም ጨቋኝን ላስወግድ የሚል ነውና ለመጣው ባለነፍጥ ሁሉ ማጎብደዱን መቀበል አልቻለም። ይህም የሚያቆራው አቋም እንጂ ይቅርታ የሚጠይቅበት ጉዳይ አይደለም። ኢትዮጵያ ህልውናዋን እንድትጠብቅ ከተፈለገ የመለስ አገዛዝ መወገድ አለበት። የወያኔ ህገ መንግስት መሻር መለወጥ አለበት እንጂ በምንም አይነት በመመሪያነት ተቀባይነት ሊለገስ አይገባው። የመለስ ቡድን 15 አመታት ሙሉ ያሳየን ገጽታው ጸረ ህዝብ የሚል የታተመበት ነው። ጸረ ሰላም አረ ኢትዮጵያ ነው የመለስ ቡድን የሚያንቀሳቅሰው። የጥላቻ ቤንዚን ወይም ጋዝ የኢትዮጵያን ጥላቻ ያዘለ ነው። መቼም ቢሆን ይህ ግፈኛ ቡድን አደብን ገዝቶ ስህተቱን አርሞ ህዝብን ይቅርታ ጠይቆ ይስተካከላል ማለት ዘበት ነው። ይህ ግልጽ እስከሆነ ድረስ ቡድኑን በጠላትነት መድቦ መታገል አክራሪነት ሳይሆን ኢትዮጵያዊነት ነው። ሀገራዊ ግዳጃችን የመለስን ቡድን በመራራ ትግል ማደባየት ነው። በተጻራሪው ግን ጠላትን አለማወቅ በሚያስተኝ ደረጃ የመለስን ቡድን የችግሮች መፍትሄ አካል በሚል ለድርድር መጋበዙና ለመስማማት መከጀሉ ከባድ ስህተት ነው። ከተመክሮ አለመማር ነው። በተለይም በሀቅ የህዝብ ጎራ ውስጥ ነን ለሚሉት ማገዛዙ መወገድ አስፈላጊነት ላይ ክርክር መግባት አይቻልም። ለዚህ መሰረታዊ ግዳጅ ላይ ያለን ግምት የተዛባ ከሆነ ትግሉን በከፍተኛ ደረጃ የሚጎዳ ይሆናልናም ነው። ለቃል ከባድ ሚዛን እንደምንሰጠው ሁሉ መርሆቹንም ኢሃፓ ያከብራል። ለምንና ለማን እንደሚታገል ግልጽ ነበር። ዛሬም ጠንቅቆ ያውቃል። እንኳን ከውጪ ላሉት ቀርቶ ከራሱም አፈንግተው ለጠላት የሰገዱትን ወይም እንስገድ ያሉትን አምርሮ የታገለ ድርጅት ነው። ለህዝብ ድል የድርጅት ጥቅም የሚለን አማራጭ አይመርጥም። ያቸውን ስራት በብረት ቢታገል ሲነሳ ችኩልና ብረት ነካሽ ያሉት ነበሩ። ሳይውል ሳያድር ግን እነዚህ በባሌ እንጂ በቦሌ ሀገር አንገባም ይሉ የነበሩ ክፍሎች በፈጣን አውሮፕላን በቦሌ ገብተው ምን ሚና እንደነበራቸው አንረሳም። የደርግ ስልጣን ሲያከተም ከመቀጽበት ድርጅት በወያኔ በፈለገው መሰረት ፈጥረው ጉባኤ ባለውን በዋና አጋፋሪነት ተገኝተው ይህ በኢሃፓ ብርቅዬ ልጆች አስከሬን ላይ ተረማምዶ የመጣን ጸረ ኢትዮጵያ ድርጅት ዴሞክራሲያዊ ብለው አቅፈው የነበሩት አቋራጭ ፈላጊዎችንም አንረሳም። ትግል ሲረዝም ይከብዳል።
የተራዘመ ጽናትና መከራ ቻይነትንም ይጠይቃል። የሚተራ አቋራጭ ቢገኝ ያፋ ለምን ትግሉ አልተራዘመም ብሎ የሚቆጭ ሊሆን አይችልም። ረጅሙ ትግል ለሰላሳ ዓመታት የጸናበት ትግል ቢያበቃ ደስተኛ ለመሆን የመጀመሪያው ነው። ግን ብዙውን ጊዜ አቋራጩ የህዝብን ድል የሚያርቅና የቴረኞችን ወይም አድርባዎችን ጥቅም የሚያስቀድም በመሆኑ የህዝብን ድል የሚያጨናግፍ ማንኛውንም መፍትሄ ያፋ አልተቀበለም፣ ወደፊትም አይቀበልም። በህዝብ ላይ ሴራ ሲጎነጉን ቀበሮ በግነኝ ሲል መጨረሻ ዓላማቸው እርኩስ ሆኖ ተሸፋፍኖ ሲከሰት ያፋ የህዝብ ድርጅት ነውና ማጋለጡና መቃወሙ አይቀርም። ወያኔም ደርግም ከዲሞክራሲ የተጣሉ ናቸው ብሎ ህዝብን ከጠዋቱ ያስጠነቀቀው የሚታወስ ነው። ጸረ አገዛዙ ትግላችን ሊፋፋም ሲጀምር ግልጽ መሆን ያለበት በዚህ ተፈታታይ ትግል ያፋ መስዋዕትነትን ከፍሎ የህዝብን ድል ለማረጋገጥ በጽናት እንደሚታገል ነው። ከመለስ ቡድን ይፋለማል እንጂ አይንበረከክለትም። አመጽ ይፋፋም ይላል እንጂ የህዝብን ትግል በእጅ ሰጪ ፖለቲካ ሊያዳክም አይነሳም። ከኢትዮጵያዊነቱ ንቅንቅ አይልምና ሀገር በቀል ሆኑ ባዕዳን ጸረ ኢትዮጵያ ኃይሎችን አምርሮ ይታገላቸዋል። ተጠሪነቱ ለኢትዮጵያ ህዝብ ነውና ከማንም ባዕድ ትዕዛዝ አይቀበልም። ከወያኔ ጋር ገበታ መቅረብ የውርደትና የክህደት ማረጋገጫ ነው ባይ ነውናም ለመለስ ቡድን ወጥመድ ሰለባ አይሆንም። የተመሰረተው ለኢትዮጵያ ለህዝቧ ለመታገል ነውና ቃል ኪዳኑን በማክበሩ ከማንም ይቅርታን አይጠይቅም። ስለሆነም የወያኔ ጸረ ኢህአፓ ዘመቻ ይከሽፋል፣ የመለስ ቡድንም በህዝብ ትግል ይቸነፋል ብለን በእርግጠኝነት ለወዳጅ ስናበስር ለጠላት ደግሞ መርዶ እንሰዳለን።
Yeah.